ኢትዮጵያን ዳያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ ስም የሚታወቀው ባለ አደራ ቦርድ በውጭ ሀገር ኢትዮጵያውያንና ትውልደ ኢትዮጵያ የሚሰበሰበው ገንዘብ ከአንድ ሚሊዮን በልጧል። $1 በቀን በሚል ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተቋቋመው ቡድን ተስፋና ፈተናውንም ጠቁሟል። አሉላ ከበደ በአዲሱ ዓመት ዋዜማ የአማካሪ ቦርዱን ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል።
ፕሮፌሰር አለማየሁ ገብረ ማርያም፣ በቅድሚያ እንኳን ለአውሮፓውያን አዲስ ዓመት 2019 በሰላም አደረሰው።
እንኳን አብሮ አደረሰን አሉላ። አንተንም የአሜሪካን ድምፅ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ በአዲሱ ዓመት ዋዜማ።
ፕሮፌሰር አለማየሁ፣ በሁለት ቀን መቁጠሪያዎች የምንቆጥርንና ወደ ኢትዮጵያ ቀን መቁጠሪያ ስንመለስ ቀደም ብለን በመግቢያችን አስተዋውቀናል። ኢትዮጵያን ለመርዳት $1 በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን $1,000,000 አልፏል። እንደውም ዛሬ ማለዳ 1,393,785 ይላል በመጨረሻ ያየሁት ቁጥር፣ እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያልን እንመለከታለን። እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ።
እሺ፣ አመሰግናለሁ። ሁለት አዲስ ዓመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በስምንት ዓመት እየቀነሱ ለማውራት
ወጣት ያደርግበታል።
አዎ፣ እንግዲህ እንዳሉ ማስደሳች የሆነ ሁኔታ ላይ ነው ያለ ነው። እንደምታስታውሰው የዛሬ ሁለት ሳምንት 500,000 ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጼና ቅሬታ አሰሙ። ይህ ምንድን ነው? አሜሪካ መጥቼ እንኳን 50,000 ሰው ችመጥተው በጭብጨባ በሆያ ሆዬ በደስታ ተቀብለው ነበር፣ ግን አሁን ከዛ እንኳን 3,000 የማይሞላ ሰው $1 ሊለግስ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራ እኮ 10 ጥያቄ ጠይቆ $1 እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው፣ አብዛኛው ልል ይችላሉ። ሌሎቻችንም ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ $1,000,000 አገኘ። እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፋንድሬይዘር ኢን ቺፍ እያለ ነው። በሳቸው ድጋፍ ነው ደስ ይቻሉ።
ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል እሳቸው።
አዎ፣ የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ግን በዲያስፖራ በጣም ሊያነቃቃ ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለእኛ ያረጋገጠል። በምንም አይነት $1,000,000 በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር ግን ያ መልእክት በዲያስፖራው ሲያስተጋባ ብዙ ሰው ልቡን የነካው ይመስለኛል። ምክንያቱም 2,818 ገደማ ነበረ የዛሬ ሁለት ሳምንት፣ አሁን ከ10,700 በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምቶም። አሁን ደግሞ እየገሰገስ ስለሆነ ምናልባት በሚቀጥሉ ሁለት ሳምንት ውስጥ ወይንም ሳያንስ 2,000,000 ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰብናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን። በአሁኑ ወቅት
መልካም ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈት አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደተጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ፣ ከዚህ ቀደም ብዙ እርዳታ የተደረገባቸው ገንዘብ ድጋፍ መዋጮ እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለሱ በመጠኑ ይግለጹልን።
ልክ ነው። እንግዲህ እኛ ከአሁንም በፊት የተናገርነው ምንድነው የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናም ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለው የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስም ተሰጠ፣ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠ የሚለውን ራሱ አይቶት እንዲገነዘብ። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚኒሶታና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡ መዋጮዎች በመቶ ነው የሚቆጠሩት። 500 ከአንድ ቦታ 600 ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ 25,000 ከወጣ፣ ሎስ አንጀለስ 10,000 ከወጣ፣ ሚኒሶታ 20,000 ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሰፍሰት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ህሊናውንም እንዲመለከቱ ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያኔ ነበር ገንዘብ መሰብሰብ እሳቸው መጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ የመሳሰሉትን ነገር ማድረግ የነበረባት ይባላል። ግን ያ ደግሞ እንዳይደረግ በአገሩ ሕግ እንደሚታወቀው ከአሁን በፊት ሬነሳንስ ዳም ለተባለው ገንዘብ ተሰብስቦ ሕገ ወጥ በሆነ መንገድ የኢትዮጵያ ሕዝብ 6 ሚሊዮን እንዲከፍል ተደርጓል የዛሬ 2-3 ዓመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ሕጋዊ በሆነ መንገድና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል፣ ምክንያቱም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው።
መልካም ተነቃቅቷል ብለዋል። የአዲስ አመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈለገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበትና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህ ሁለት ጫፎች እናገናኝ። በአገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ናልባትን ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ብርሃን ፈንጥቋል፣ ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዞ ቀደም ብሎ እንደተጠቀሰው በጎበኛቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ህዝብ ይወጣው እቺን የተጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል። በሌላ በኩል ሀገር ውስጥ ግጭቶች በርክተዋል። በሰፊው ውይይታችን የፖለቲካውን ገጽታ እንመለከታለን። ለርሶ ግን እንደ አዲስ አመት መግቢያ ወደፊትም ለምትሰሩት ስራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል እነኚህን የሁለት ጫፍ ጉዳዮች?
በጣም ጥሩ ጥያቄ ነው። እዚህ ላይ ላሰምር የምትፈልገው አንድ ነገር አለ። በኢትዮጵያ ታሪክ እኔ እንደማቀው አንድ የኢትዮጵያ መሪ የተባለ እንኳንስ የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካ መጥተው ለመከበርና እንደዚህ በህዝብ ፍቅርና በህዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው፣ እንዴት አድርገን አሁን በአዲሱ አመት የምናስፋፋ ነው። እስካሁን እንግዲህ ይህን ፕሮጀክት ከጀመርን 5 ወርም አልሞላንም። በአውሮፓ ኦገስት 9 ነው የጀመርነው። ያን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር 22 ነው በአውሮፓ አቆጣጠር። ብዙም ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበርና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉት የነበረው። የቀየርነው ምንድን ነው እንደውም እዚህ ወር መጀመሪያ ለማለት ነው በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል፣ አነቃቅተናል። በአንድ 2 ቀን እንኳን በዛን ሰሞን ቅዳሜና እሁድ በሄድንበት ጊዜ 56,000 ብር በላይ ነበረ ህዝብ አነቃቅተን ልንሰበሰብ የቻሉ። ስለዚህ ኮሚኒቲ ኢንጌጅመንት የሚል ከህዝቡ ጋር እየሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆነ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ህዝብ እጣ ፋንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ ከልመና እንድንወጣ ይህንን ወደፊት ቪዥኑ ወይም ሪዮቱ ይሄንን ነው የምንፈልገው። ወደፊት ኢትዮጵያ ራሷን በራሷ ልጆች ተከብራ በራሷ ልጆች ተደግፋ እንድትኖር ነው። ይሄ ፋንድ እያደገ በሚሄድበት ጊዜ ከውጭ የሚወጡትን ለማስቀረት ነው የምንፈልገው። ግን ያው መጀመሪያ ነው እንደሚባለው ሁሉ የ1000 ኪሎ ሜትር ጉዞ የሚጀምረው በመጀመሪያ እርምጃ የሚባለው ነው። እዚህ ላይ የጠቀስከው እንግዲህ አገር ውስጥ የሚደረጉት ነገሮች እንግዲህ የጨለማ ኃይሎች አሉ። በእኔ አስተያየት ጨለማ ኃይሎች ጨለማው ሲሰሩ ያድራሉ። ተንኮል፣ አገር መበጥበጥ፣ የተሰረቀ ገንዘብ ወስደው ህዝቡን ማተራመስ እና ህዝቡን በጎሳ፣ በክልል፣ በቋንቋ፣ በአካባቢ በመሳሰሉት ነገር እየተፋፈሉ ራሳቸውን ከህግ ተጠያቂነት ለማውጣት የሚሞክሩ ብዙ እንዳሉ እናውቃለን። ግን እነሱን ደግሞ ጠቅላይ ሚኒስትራችንም እንዳደረጉት በፍቅር በትዕግስት ኃይል ባለመጠቀም በንግግር ለመፍታት እየመከሩት ነው ያሉት። ግን በጣም እኔ በግል የሚያሳዝነኝ ምንድን ነው እነዚህ ለምሳሌ ከውጭ ተጋብዘው በክብር አሸናፊ ናችሁ ተብለው ከኛ ጋር አብራችሁ በሰላም በፖለቲካው ምህዳር ውስጥ ተሳትፋችሁ ራሳችሁን ለህዝብ አቅርባችሁ የህዝብ ድምፅ ወስዳችሁ አሸንፋችሁ ካሸነፋችሁ ስልጣኑን ለቃለት ብለው የገቡት ሰዎች አሁን መጥተው እዛ ውስጥ የሚሰሩት ተንኮልና ህዝብን ማበጣበጥና ለራሳቸው ለግል ጥቅማቸውና ለግል የፖለቲካ ስልጣን ጥማታቸውን ለማሟላት እያሉ አገር ውስጥ የሚሰሩት ስራ በጣም በጣም ያሳዝነኛል። ግን ይሄ ደግሞ የሚያሳየው ምንድን ነው ጠቅላይ ሚኒስትሩም ምን አይነት ብሩህ ልብ እንዳላቸውና ወደፊት የኢትዮጵያ ዕጣ ፈንታ የሚፈታው ሰው በመግደል ሰው በመጨፍጨፍ ሳይሆን በመነጋገር በመወያየት የኔ ይብለጥ የአንተ ይብለጥ እየተባለ በመተሳሰብና በፍቅር መሆኑን እያስተማሩ ነው ያሉት። እንደዚህ አይነት መሪ ለእኔ መቼም በግል በጣም ነው ደስ የሚለኝ። እንደውም አሁን ዛሬ በሳምንታዊ መግለጫ ላይ የማወጣው ይህንን ነው። ምን ያህል እንዳደረጉና ለዚህ ደግሞ የኢትዮጵያ ህዝብ ክብርና ምስጋና እንዲሰጣቸው አስፈልጋል። እኛ በባህላችን እንደው ስሜታዊ ሆን ካስበለኝና አንድ የሚጎል ነገር አለ ብዬ ማምነው ጥሩ የሚሰራውን ሰው በጎ የሚያደርግልን ሰው ከፍ ከፍ አናደርግም። በርታ፣ ወደፊት ሂድ፣ እንደግፋለን፣ አናመሰግንም፣ መንቀፍ ይሄን አላደረገም፣ ይሄን እንደዚህ አልወጣም፣ እንደዚህ ምንድነው እንግዲህ ጠቅላይ ሚኒስትሩም በኋላ ረጠው ይሄዱ እንግዲህ ማለት ይሄቶ እኚህ ሰው የእግዚአብሔር ፍጡር ናቸው እንጂ እግዚአብሔር አይደሉም። ግን በስምንቱ ውስጥ ያደረጉት ነገር በዓለም እኮ የሚመሰገኑት ዛሬ የወጣ ሲኤንኤን ጽሑፍ ላይ ምንድነው የሚለው እኚህ ሰው አፍሪካ ውስጥ በሀገራቸው ነው በአፍሪካ ውስጥ ተመጡ ብሎ ፀሐይ ከምስራቅ መውጣት ጥላ ከምዕራብ እንደወጣች ያህል ያደረጉ ሰው ነው ብሎ ነው የተናገሩት። ዛሬ ሲኤንኤን ያወጣው ሪፖርት ላይ ነው ይሄንን። ከዛ በፊትም ብዙ የተናገሩት ነገር አለ። የዓለም ህዝብ የሚያደንቃቸው ናቸው። ግን በእኛ በኩል ምስጋና እንኳን ስንመቸር ወደኋላ እንላለን። ለዚህ ነው እኔ በዛሬ ጽሑፌ ላይ ያመሰገንኳቸውና ስራቸው ምን እንደሆነ ኢትዮጵያ ህዝብ ብቻ ሳይሆን ለዓለም ህዝብ እንዲያቀላቸው ያደረጉ።
መልካም ፕሮፌሰር አለማየሁ፣ የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ ዓመት ዋዜማ መልእክቶንም ቡድናችን እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። እንግዲህ እርሶ ጥቂት ሰዓታት ወደ ኋላ ኖት አዲሱን ዓመት ቀድመኖት የምንገባ ይመስለኛል። ለሁሉም በድጋሚ መልካም አዲስ ዓመት።
እኔም አመሰግናለሁ። ያው በሁለት ዓመት ስለምንጠቀም እንግዲህ ካሁን በኋላ ጠቅተኛው እድሜ 29 ዓመት ነው።
እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ፣ መልካም ቀን።
መልካም ቀን።
No heaven. Do you think you'll try?
Yeah, this one must be imagine, Roald. Dan, you don't imagine it, Alan. This one.
Wow. Imagine, Alula.
No hell will go up. Thank you.